ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 26 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ትዝታ በላቸው ነኝ። እንደምናመሽታችኋል።
የሲዳማ ውሳኔ ህዝብ ቅስቀሳ በሐዋሳ ከተማና በሁሉም የሲዳማ ወረዳዎች ዛሬም ሲካሄድ ውሏል።
ሻፌታን መምረጥ ልማትንና አንድነትን መምረጥ ነው። መጪው ጊዜ ለሲዳማ ክልል ነዋሪዎች ብሩህ ነው። ሁሉም ያለ ልዩነት እኩል የሚቋደሱት ማዕድ የሆነውን ሻፌታን ይምረጡ።
በሌላ በኩል ሲዳማ በደቡብ ክልል ውስጥ ትቆይ የሚለው የጎጆ ምልክት ቅስቀሳ አይሰማም። በአብይ ርዕሳችን ዘገባ ይዘናል።
ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እና በአሃዱ ራዲዮ 94.3 በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስ የአፍሪቃ ጦር አዛዥ ጉብኝት ሀገራቸው በኢትዮጵያ እየተካሄደ ያለውን ታይቶ የማይታወቅ የለውጥ ሂደት ለመደገፍ ያላትን ቁርጠኝነት እንደሚያረጋግጥ በአዲስ አበባ የሚገኙ አምባሳደሯ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ከዩናይትድ ስቴትስ የአፍሪካ እዝ ማለትም አፍሪኮም አዛዥ ጀነራል ሲተፍን ተውስተን ጋር ተገናኝተው ተነጋግረዋል። በሁለቱ ሀገራት መካከል ያለው ወታደራዊ ትብብርና ሌሎች ጉዳዮች በውይይቱ መነሳታቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። እስክንድር ፍሬው አጭር ዘገባ አድርሶናል።
በአፍሪካ ጉዳይ ቁጥር አንዱ የዩናይትድ ስቴትስ የጦር አዛዥ ናቸው ዛሬ አዲስ አበባ የተገኙት። ዩናይትድ ስቴትስ በመላው ዓለም ካሏት መልካ ምድራዊ አቀማመጥን መነሻ ያደረጉ እዞች የአፍሪካውን የሚመሩት የዛሬው የአዲስ አበባ እንግዳ ጀነራል ስቲፈን ታውንሴንድ ናቸው። መቀመጫውን ስቱትጋርት ጀርመን አድርጎ የተቋቋመውን የዩናይትድ ስቴትስ አፍሪካ እዝ አፍሪኮም የሚመሩት ጀነራል ስቲፈን ታውንሴንድ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ኢትዮጵያ በአካባቢውና በአፍሪካ ሀገር ተቃሚ የመሪነት ሚና እንደምትጫወት ጀነራሉ በውይይቱ ወቅት ተናግረዋል። እንደ አውሮፓውያን አቆጣጠር በ2019 እና በ2020 በአፍሪኮም የሚዘጋጅ የጦር ልምምድ ለማስተናገድ ያሳየችውን ተነሳሽነትም ጠቅሰዋል። በሰላም አስከባሪነት በመሳተፍ የምትጫወተውን ሚና አንስተዋል። የአፍሪካው ማዛጅ ጉብኝት ዩናይትድ ስቴትስ በኢትዮጵያ እየተካሄደ ያለውን ታይቶ የማይታወቅ የለውጥ ሂደት ለመደገፍ ያላትን ቁርጠኝነት ያረጋግጣል ያሉት ደግሞ በአዲስ አበባ የሚገኙት አምባሳደሯ ናቸው። አምባሳደር ማይክል ሬይነር አክለው እንዳሉት ኢትዮጵያ በለውጥ ሂደት እየተጓዘች ባለችበት ወቅት የህዝቦቿን መብትና ደህንነት ከመጠበቅ ጎን ለጎን አካባቢያዊ መረጋጋትን ማሳደግ ወሳኝ ነው። የዩናይትድ ስቴትስ የአፍሪካ እዝ አፍሪካው ማዛዥ ጀነራል ስቲፈን ታውንሴንድ ከኢትዮጵያ ጦር ኃይሎች ምክትል ኤታማዦር ሹም ጀነራል ብርሃኑ ጁላ ጋርም ተገናኝተው መነጋገራቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር ከፊታችን ቅዳሜ ጀምሮ ይፋ ጉብኝት ለማድረግ አዲስ አበባ እንደሚገቡ ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ከከንቲባዋ ጋር ከ50 በላይ የንግድ ማህበረሰብ አባላት እንደሚጓዙ ተገልጿል። እህትማማች ከተሞች የሆኑት አዲስ አበባና ዋሽንግተን ዲሲ ስምምነታቸውን በአዲስ መልክ ያድሳሉ ተብሏል። ከንቲባዋ ወደ አዲስ አበባ የሚጓዙት የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ ዋሽንግተን ዲሲ በነበሩ ጊዜ ባደረጉላቸው ግብዣ መሰረት መሆኑን ፋና አክሎ ዘግቧል።
በኬንያዋ ማርሳቤት ግዛት 13 ሰዎች በአካባቢው ታጣቂዎች ዛሬ መገደላቸውን ነዋሪዎች ተናገሩ። ከተገደሉት 3ቱ የኬንያ ፖሊስ አባላት መሆናቸውን ግድያው የተፈጸመበት ቀበሌ ሊቀመንበር ለአሜሪካ ድምጽ አረጋግጠዋል። ገልሞ ዳዊት አጭር ዘገባ አለው።
ዛሬ ጠዋት 12 ሰዓት አካባቢ ቁጥራቸው በውል ያልታወቁ ታጣቂዎች በሰሜን ኬንያ ማርሳቢት ግዛት ሰገንቴ ጀልዴሳ በሚባል ቀበሌ ማህበር 13 ሰዎች መግደላቸው ታውቋል። ውር ከሚባል ቦታ መጥተው ግድያውን እንደፈጸሙ የተነገረው እነኚህ ታጣቂዎች በሰገንቴ ጀልዴሳ ቀበሌ በሶስት ቦታ ተኩስ ከፍተው የነዋሪዎችን ሕይወት እንዳጠፉ የአካባቢው ነዋሪ አደን ጃርሶ ጉዮ ለአሜሪካ ድምጽ ተናግረዋል። አደን ከሟቾቹ ውስጥ 3ቱ የኬንያ ፖሊስ አባላት መሆናቸውንም ይናገራል። አደን ሰገንት ጀልዴሳ ቀበሌ ማህበር ልዩ ስሙ ጀልዴሳ በሚባል ቦታ ሌሎች ነዋሪዎች በታጣቂዎች እንደተገደሉ ገልጾ ሟቾች ውስጥ ልጆች፣ አዛውንትና አዋቂ ሰዎች እንደሚገኙም ተናግረዋል። የሰገንት ጀልዴሳ ቀበሌ ማህበር ሊቀመንበር አሊ ጀልዴሳ ግድያውን ለአሜሪካ ድምጽ አረጋግጠዋል።
ታጣቂዎቹ ወደ አካባቢያችን መጥተው ነዋሪዎችን እንዲሁም ፖሊሶች ላይ ተኩስ ከፍተው 3 ፖሊሶች ገድለው ሄደዋል። ወደ ኮርማ አካባቢ ደግሞ 10 ሰዎችን ከመግደላቸው በተጨማሪ ከብቶችንም ዘርፈዋል።
ሲኒየር ቺፍ አሊ የግድያው መንስኤ ተጠይቀው እስካሁን ታጣቂዎቹ ሁር ከመባል ቦታ መምጣታቸው እንጂ ለምን ግድያውን እንደፈጸሙ የታወቀ ነገር የለም ሲሉ መልሰዋል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ
አመሰግናለሁ። ገልሞ ፕሬዚዳንት ዶናልድ ትራምፕን እንደሚደግፉ በመረጡኝ ዘመቻዎቻቸው ወቅት ይናገሩ የነበሩት የሚሲሲፒ እጩ ገዢ ሪፐብሊካን ተፎካካሪ ቴድ ሪቭስ አሸንፈዋል። በተመሳሳይ ሁኔታ ለፕሬዚዳንት ትራምፕ ድጋፋቸውን የሚገልጹት የኬንታኪ እጩ ሪፐብሊካን ገዢ በዴሞክራቲክ ተፎካካሪያቸው ኤንዲ በሽር በጠባብ ልዩነት እየተመሩ መሆናቸው ተገልጿል። በሚሲሲፒው ምርጫ ሪፐብሊካኑ ሪቭስ ዴሞክራቲኩን ጂም ሁድ ያሸነፉት 52-47% በሆነ የድምጽ ልዩነት ሲሆን ቁጥራው እንዳለቀ በተነገረበት የኬንታኪ ምርጫ ግን ዴሞክራቲኩ በሽር ሪፐብሊካኑን ማት ቢደንን 49.2 ለ48.8 ከመቶ በሆነ ልዩነት ነው እየመሩ ያሉት። በሽር አሸንፍ ያለው ቢሉም ቢቨን ግን መሸነፋቸውን እንደማያምኑ ተናግረዋል። በሌላ በኩል ደግሞ በትናንትናው የቨርጂኒያ ግዛት የተወካዮች ምክር ቤት ምርጫ የዴሞክራቲክ ፓርቲው ተወዳዳሪዎች የሕግ መምሪያውንም የሕግ መወሰኛውንም አብላጫ መቀመጫዎች ማሸነፋቸው ታውቋል። ዴሞክራቲክ ፓርቲው ቨርጂኒያ ውስጥ እንዲህ አይነት ድል ሲጎናጸፍ ከ20 ዓመታት በላይ ለሆነ ጊዜ የመጀመሪያ መሆኑ ነው።
በተያያዘ ዜና 2 ሶማሌ አሜሪካውያን በትላንቱ የሚኒሶታና የሜን ግዛቶች የምክር ቤቶች ምርጫ አሸንፈዋል። የ23 ዓመቷ ሶፊያ ኻሊድ የተመረጡት ሰሜን ለሜን ግዛቷ ሉዊንስተን ከተማ ምክር ቤት ሲሆን በምክር ቤቱ ታሪክ እጅግ ወጣቷ አባል ሆነዋል። 69.6% የመራጭ ድምጽ ነው ሶፊያ ያሸነፉት። ሶፊያ ኻሊድ ኮላጆቻቸው ጋር ኬንያ ውስጥ ከሚገኝ አንድ የስደተኞች መጠለያ ሰፈር ወደ ዩናይትድ ስቴትስ ኒው ጀርሲ የገቡት የ7 ዓመት ልጅ ሆነው እንደነበር ተገልጿል። ግዙፉ የሶማሌ አሜሪካውያን ማህበረሰብ ያለበት በሚነገረው ሚኒሶታ ደግሞ በተመሳሳይ ሁኔታ የ3 ዓመት እድሜዋ ናዲያ መሐመድ አሸንፈዋል። ለሚኒሶታ ምክር ቤት አንዲት ሙስሊምም ሶማሌ አሜሪካዊትም ስትመረጥ ናዲያ የመጀመሪያ ሆነዋል። ናዲያ ያሸነፉት በ63% የመራጭ ድምጽ ሲሆን ይህ እድላቸው በአጠቃላዩ የምርጫ ውጤትም የመጀመሪያ ቦታ እንዲይዙ አስችሏቸዋል። ናዲያም በጦርነት ስትታመስ ከነበረችው የትውልድ ሀገራቸው ሶማሊያ አሜሪካ የገቡት ገና ሕፃን ሆነው እንደነበር ተገልጿል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢራን ለኒኩሊየር ማብላያዎቿ ማስጀመሪያ 2000 ኪሎ ግራም የዩራኒየም ንጥረ ነገር ለማስገባት መዘጋጀቷን አስታወቀች። ይህ የኢራን እርምጃ የዛሬ 4 ዓመት ከ6 ሀያላን መንግስታት ጋር የኒኩሊየር መርሃ ግብሯን ለመግታት ውል ከፈረመች ወዲህ የወሰደችው የመጨረሻው እርምጃ ሲሆን የትራምፕ አስተዳደር መውጣቱን ካሳወቀበት ከዚህ ውል እያፈነገጠች ስለመሆኗ ማሳያ ነው እየተባለ ነው። የጋራ የተግባር አጠቃላይ እቅድ ወይም በምህጻር ጄፒኦሲ እየተባለ በሚጠራው ውል ኢራን 1044 ማብላያዎችን ብቻ ለሰላማዊ የኒኩሌር ልማት እንድታስቀር ተወስኖ ነበር። የተባበሩት መንግስታት ድርጅት ተቆጣጣሪ አካል የሆነው የዓለም አቀፉ የኒኩሌር ኃይል ኤጀንሲ ባለሙያዎቹን ወደ ኢራን መላኩንና ማንኛውንም ከውሉ ውጪ የሆኑ ክንዋኔዎችን እንደሚያሳውቁ ሮይተርስ የጠቀሳቸው ምንጮች አመልክተዋል። የኢራን አድራጎቶች የኒኩሌር ጫና ለማሳደር እየተከናወኑ ያሉ ግልጽ ሙከራዎች ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሞርጋን ኦርታጉስ ወቅሰዋል።
በመጨረሻም አድማጮች፣ የበርሊን ግንብ የፈረሰበትን 30ኛ ዓመት እያከበረች ባለችበት በዚህ ሰሞን የሩሲያ የመስፋፋት አካሄድ አውሮፓን እያሰጋ ነው ስትል የአውሮፓ ቁልፍ አጋሮቿን አሳሰበች። ለዚሁ 30ኛ ዓመት ክብረ በዓልና በአትላንቲክ አቋራጩ ግንኙነት ላይም ለመምከር የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ወደ በርሊን በረዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 26 2012 ዓመተ ምህረት ምሽት ፕሮግራም ነው።
ለወጣቶች የህግ ግንዛቤ የሚያስጨብጡ በቂ ስራዎች ተሰርቷል ወይ?
ህጎችን ለወጣቶች በሚመች መልኩ የማዘጋጀት በሚገባቸው ቋንቋ ወይም ደግሞ በአፍ መፍቻ ቋንቋቸው የመተርጎም ህጎችን የማዘጋጀት የማሳተምና የማሰራጨት ተደራሽ ማድረግ ግዴታ አለበት።
የባህር ዳር ዩኒቨርሲቲ የህግ መምህር ምስጋናው ጋሻው ናቸው የሰማችኋቸው። በዲሞክራሲ በተግባር ይመለሳሉ። በሴቶችና ቤተሰብ ክፍለ ጊዜ ፍሬ ወይኔ መብራቱን ይዘናል። ክቡራትና ክቡራን፣ የሲኤንኤን ጀግኖች የዚህ ዓመት የህዝብ ምርጫ 10 ምርጦች ውስጥ ገብታለች። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 በቀጥታ ልትከታተሉ ትችላላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ትላንት የተጀመረው የሲዳማ ውሳኔ ህዝብ ቅስቀሳ በሐዋሳ ከተማና በሁሉም የሲዳማ ወረዳዎች ዛሬ ሲካሄድ ውሏል። ዛሬ ጀመራል ተብሎ የነበረው የመራጮች ምዝገባ ግን ነገ እንደሚካሄድ ምርጫ ቦርድ ትላንት ማምሻውን አስታውቋል። ቪኦኤ ያነጋገራቸው የምርጫ ጣቢያ አስተባባሪ በሐዋሳ ከተማና በዙሪያው በተሰሙ የምርጫ ጣቢያዎች አስፈላጊ ቁሳቁሶች ሙሉ በሙሉ ገብተዋል ብለዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ዘገባ ልኳል።
ቅስቀሳውን የሚያካሂዱት ሲዳማ ራሱን ችሎ በክልል እንዲደራጅ የሚፈልጉ ሲሆን፣ በሌላ በኩል ሲዳማ ወደፊትም ከክልሉ ጋር አንድ ሆኖ እንዲቆይ የሚሹ የጎጆ ምልክት በመያዝ ሲቀሰቅሱ አይታይም። አብዛኛው ቅስቀሳ እየተደረገ ያለው በተሽከርካሪዎች ላይ ትልልቅ የድምጽ ማጉያ መሳሪያ በመግጠምና የሻፈታ ምልክት የታተመባቸውና የተለያዩ ምልክት የያዙ ጽሑፎችን በመንገድ ዳር በአንዳንድ የከተማው አደባባዮችና በግል ድርጅቶች ላይ በመስቀል ነው።
ሻፌታን መምረጥ ልማትንና አንድነትን መምረጥ ነው። መጪው ጊዜ ለሲዳማ ክልል ነዋሪዎች ብሩህ ነው። ሁሉም ያለ ልዩነት እኩል የሚቋደሱት ማዕድ የሆነውን ሻፌታን ይምረጡ።
ቲሸርት ወይም ካነቸራ ለብሰው በከተማ ውስጥ የሚከሰክሱ ወጣቶችም ተስተውሏል። በሌላ በኩል ደግሞ በግለሰቦች በከተማ ወይም በአካባቢ መጠሪያ ተከፈቱ ማህበራዊ ብዙሃን መገናኛ ገጾችም በቅስቀሳው የተሳተፉ ነው የሚገኙት። በማህበራዊ ሚዲያ ላይ ሻፈታን ይምረጡ በማለት የቅስቀሳ ዘመቻ የሚያካሂዱት እንዳሉ ሁሉ ጎጆን ይምረጡ፣ አንድነት ይሻለናል የሚሉ ምኖራቸውን በበየነ መረብ ዳሳዬ አስተውያለሁኝ። ዛሬ ጀመራል ተብሎ የነበረው የመራጮች ምዝገባ ራቆዳሉ አካባቢዎች የምርጫ ጣቢያ ቁሳቁሶች ባለመድረሳቸው ሁሉም የምርጫ ጣቢያዎች በእኩል ሰዓት ነገ ጥቅምት 27 2012 ዓ.ም ምረት ምዝገባው እንዲጀምር ምርጫ ቦርድ ትናንት ማምሻውን አስታውቋል። ቪኦኤ ዛሬ ያነጋገራቸው የምርጫ ጣቢያ አስተባባሪና የሐዋሳ ከተማ ክፍለ ከተማ ኃላፊዎች በሐዋሳ ከተማና በዙሪያው በተሰየሙ የምርጫ ጣቢያዎች አስፈላጊ ቁሳቁሶች ሙሉ በሙሉ መሰራጨታቸውን አስታውቀዋል። ከአዲስ አበባ የመጡት ገለልተኛ የሐዋሳ ከተማና የሐዋሳ ከተማ ዙሪያ ምርጫ ጣቢያ አስተባባሪ ወይዘሮ ሙሉምበት አንዳርገ ተቋቋሙ ሁሉም የምርጫ ጣቢያዎች አስፈላጊ ቁሳቁሶች መድረሳቸውን ተናግሯል።
አዋሳ ከተማ ላይ 165 ጣቢያዎች አሉ። 165 ጣቢያዎቹም ላይ የሰነስርጭቱን ጨርሰናል። ምርጫ ፈጻሚዎችን በቦታው መድበናል። በአዋሳ ዙሪያ ላይ ደግሞ 60 ምርጫ ጣቢያዎች አሉ። እነሱም ጋር እንደዚህ የተሟላ ነገር አዘጋጅተናል። ተጠባባቂ ምርጫ አስፈጻሚዎችንም ይዘናል። በነገው ዕለት ምዝገባውን እናካሄዳለን ማለት ነው። የመጡት ምርጫ አስፈጻሚዎች ገለልተኛና ጠንካራ ያሉ በመሆናቸው ይህንን ነገር በአግባቡ ይወጡታል የሚል አስተሳሰብ ነው ያለኝ። ያንንም ተቀብለው በየቦታው ላይ ሄደው ስራቸውን ጀምረዋል። ተሰራጩት እንግዲህ አሁን የመራጮች መዝገብ ካርድና መዝገብ እነሱን እና ለጣቢያው የሚያስፈልጉ አንዳንድ ቁሳቁሶችን በየምርጫ ጣቢያው ላይ ደርሰዋል። መራጮች በነገው ዕለት ወደ ምርጫ ጣቢያ ይመጣሉ። በሚመጡበት ሰዓት ተመዝግበው የምርጫ ካርዳቸውን ወስደው በምርጫው ልስ መጥቶ ድምጽ ይሰጣሉ ማለት ነው።
በመናሃሪያ ክፍለ ከተማ 18 የምርጫ ጣቢያ ተዘጋጅቶ ለአስፈጻሚዎች ማስረከባቸውን የተናገሩት የክፍለ ከተማው ስራ አስኪያጅ አቶ አረጋ በሬሳ የምርጫ ጣቢያዎች በሰው ኃይልና በቁሳቁስ እንዲደራጁ ተደርጓልም ብሏል። ድምጽ የሚሰጥባቸው ቦታዎችን የማስተዋወቅና ለጸጥታ ስጋት ሊሆኑ የሚችሉ ሁኔታዎችን መለየታቸውና በዚህ ወሳኔም ሌሎች ብሔር ብሔረሰቦች እንዲሳተፉ ሁኔታዎችን መመቻቸቱንም አቶ አረጋ ተናግሯል።
አንዳንድ ለጉዳዩ ባለቤትነት የሚገባቸውን ገለልተኛ አካላት ጉዳዩን እንዲያጣሩትም ጭምር እስከ ቦታው ዝግጅት ተደርጎ በተለይ ከዚህ ከቁሳቁስ ጋር ታይዞ ድንኳኖች የማዘጋጀት ቤቶች ወንበር ተረጴዛ የመሳሰሉትን እዛው ለስራው የሚመች ሁኔታዎች ተደርጎ አጠቃላይ እንደምታቀው ከተማ ላይ ሰፊ ብሔረሰብ ነው ያለው። ይህ ብሔረሰብ በባለቤትነት ተሳትፎ እንዲያደርግም ጭምር የተደረገበት አብሮ ሲኖሩ ከነበሩት የከተማዋ ህብረተሰብ በመፈቃቀድ ላይ ውሳኔ ጭምር እንዲሰጡ በከተማ አስተዳደሩና በምርጫ ቦርድ በተቀመጠው ከስዳማ ህዝብም ጋር ስምምነት ተደረሰበት ስለሆነ ሁሉም ህዝብ ድምጽ የሚሰጡበት ሁኔታ ተመቻችቶ ህዝባችን ዛሬ የተሻለ ግንዛቤ ይዞ ይሄድ ያለበት ሁኔታ ነው ያለውና
በምርጫ የሚሳተፉ መራጮችን በተመለከተ ግርታ መኖሩን የተጠቀሱት የአዋሳ ከተማ ከፍተኛ ፍርድ ቤት ዳኛና ውሳኔ ህዝብ በተመለከተ ስልጣና በመስጠት ላይ የሚገኙት አቶ መብራት መስፍን በሐዋሳ ከተማና በስዳማ ዞን የሚኖር እድሜው 18 እና ከዛም በላይ የሆነ ህጋዊ ሰውነት ያለው ማንኛውም ሰው ይመርጣል ብሏል።
በምርጫው ላይ የሚሳተፉ ከዚህ ፊትም በተደጋጋሚ ምርጫ ቦርድም ሆነ የተለያዩ አካላቶች በተለያየ መገናኛ ብዙሃን ሲገልጹት እንደነበረው በአዋሳ አንስቶ እስከ ጭሬ ምንለው የሲዳማ ዞን የመጨረሻ ወረዳ ነው ሩቅ ነው ምንልበት ቦታ ድረስ ያሉ በዛ አካባቢ የሚኖሩ የኖረ ነው መምረጥ የሚችለው እንጂ የብሔሩ ተወላጅ ብቻ እንዳልሆነ ከዚህ ፊትም ምርጫ ቦርድ በግልጽ አስቀምጧል። ስለዚህ ለመራጭነት ብቁ የሆነ በዛ አካባቢ ላይ 6 ወር እና ከዛ በላይ የኖረ መታወቂያ ያለው ሰው መምጣት ይችላል። ከዛ አልፎ ተርፎ ደግሞ በመመዝገብ ሂደትም ይሄ ሊመዘገብ አይገባም የሚል ጥያቄ ከተፈጠረ የህዝብ ታዛቢ የምንላቸው እስከ 5 ሰዎች በዛ ቦታ ላይ የሚቀመጡ ሰዎች በዛ አካባቢ ኗሩ መሆኑን በማረጋገጥ እንዲመዘገብ ጭምር የሚያደርጉበት ስርዓት ነው ያለውና ይሄንን የሚያሟላ ሰው መመዝገብም ሆነ ድምጹን መስጠት ይችላል ማለት ነው።
አሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። ከዚሁ ህዝብ ውሳኔ ጋር በተያያዘ ብሔራዊ ምርጫ ቦርድ አቅዶት የነበረው አጠቃላይ የውይይት መድረክ የአንድ ወገን ተሳታፊ አለመገኘቱን አስታውቋል። በሌላ በኩል የሲዳማ ዞን አስተዳደር እንዲህ ባሉ ውይይቶች እንድንሳተፍ አንገደድም ብሏል። ጽዮን ግርማ በተከታዩ ዘገባ ተዳስሰዋለች።
የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ህዝብ ውሳኔ ከመከናወኑ በፊት ሊያካሄደው ያሰበው የውይይት መድረክ የአንድ ወገን ተሳታፊ እንዳላገኘ አስታውቋል። ቦርዱ ህዝብ ውሳኔው ከመከናወኑ በፊት በኢትዮጵያ ሐሳብና አስተያየት ያላቸው የፖለቲካ ፓርቲዎች፣ በክልሉ በምርጫ ላይ የሚሰሩ ሲቪል ማህበራት፣ ከሲዳማ ዞንና የሲዳማ ክልላዊ የፖለቲካ ፓርቲዎች የሚወያዩበት መድረክ አዘጋጅቶ ጥሪ አድርጎ ነበር። ለቦርዱ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በመጀመሪያ ይህን መድረክ ማዘጋጀት ለምን እንዳስፈለገ ጠይቀናቸዋል።
መራጮች ያው ሐሳባቸውን ከተሰበሰቡ እንድምጻቸው ከመስጠታቸው በፊት ምርጥ ሐሳብ ምን አይነት እንደሆነና ምን ምን ነገሮችን ያካተተ እንደሆነ ቢያውቁት ጥሩ ነው በሚል ነበረ ዝግጅት ለማድረግ ያሰብነውና ያሰብንበት ፕላትፎርም ከዚህ ፊት እንደተለመደው አይነት የምርጫ ክርክር ሳይሆን ከዛ ለየት ያለ ሆኖ ውይይቶች እንዲደረጉበት ነው። ውይይቶቹ ለምሳሌ ይሄን ህዝብ ውሳኔ እናካሄድ፣ ከዚህ ውሳኔ በኋላ ያለው ውጤት ላይ ድጋፍ እንዲያገኝ ምን ማለት ነው፣ የማይደግፈው አካል ደግሞ ያንን የሚያደርገው ለምንድን ነው የሚለውን በሁለቱም በኩል ያለውን ነገር ውይይት ማድረግ፣ ኢኮኖሚያዊ፣ ማህበራዊ የመሳሰሉት ጉዳዮች ብለን ነበር ለማንሳት አስበን የነበረው ማለት ነው።
ለዚህ ውይይት የሚሳተፍ የፖለቲካ ፓርቲም ሆነ የሲቪል ማህበር አገኛችሁ ተሳታፊ?
አግኝተን ነበረ። በፖለቲካ ፓርቲን አስመልክቶ ወደ 90 የሚጠጉ ፖለቲካ ፓርቲዎች አተው ሀሳብ አለን ጉዳዩ ላይ መወያየት መነጋገር እንፈልጋለን ብለው ማመልከቻ አስገብተው ነበረ። በሲቪክ ማህበራት በኩል ደግሞ 3 የሲቪክ ማህበራት በዚህ ጉዳይ በምርጫ ጉዳይ ላይ የሚሰሩ ምዝገባ ያላቸው እነሱ ራሳቸው መጥተው በዚህ ላይ መናገር እንፈልጋለን ብለው አቅርበውልን ነበር። ልናረግ ያሰብነው የነበረው በኋላ ላይ ያው 90 ፓርቲዎችን ማከራከርም ሆነ ወደ ፓነል መምጣት ስለማይቻል የተወሰኑ ከዛ መካከል ያሉ ከጉዳዩ ቀጥተኛ ግንኙነት ያላቸው ለምሳሌ ዞኑ ላይ የሚሰሩ፣ ክልሉ ላይ የሚሰሩ አገራዊ የሆኑ አይነት ነገር አድርገን የተወሰነ የውይይት መድረክ ላይ ሚዲያዎችን ማነጋግረን ለሚዲያዎችን ማለት ነው ጉዳይ ሪፈረንደም ከዚህ በፊት ተደርጎ ስለማይቀር በትልቅ ደረጃ ደጋፊ እና ተቃዋሚ የሚባል ነገር ደግሞ የሌለው በመሆኑ ያንን ይዞ ደግሞ ይህኛውን ነው የምደግፈው ለዚህ ይመረጥ ብሎ ቅስቀሳ የሚያደርግ አካል ባለመኖሩ በእነሱ በኩል ሚዛናዊነት ለማድረግ ውይይት ተደርጎ ነበር እንዴት አድርገን ሁሉንም ድምጾች የሚያስተማሙ ይችላል ከሽል እናደርግ ፈላ እንችላለን የሚለው ማለት።
ስለዚህ ምን ምላሽ አገኛችሁ?
ያገኘነው ምላሽ የሲቪክ ማህበራቱ ለመሳተፍ ፈቃደኛ ናቸው፣ የተወሰኑ ፖለቲካ ፓርቲዎችም ለመሳተፍ ፈቃደኛ ናቸው። የተወሰኑ ግን የሲዳማ ክልል ውስጥ የሚሰሩ የፖለቲካ ፓርቲዎች እና አስተዳደሩም በዚህ ጉዳይ ለፖለቲካ ፓርቲዎች መሳተፍ የለባቸውም፣ ይሄ የፖለቲካ ፓርቲዎች ጉዳይ አይደለም አይመለከታቸውም እና ለዚህ መደረግ የለበትም የሚል ጥሩ አቋም አሳይተዋል። ያው እንደተወሰኑ ውይይቶችም አንድ ሁለት ውይይቶችን አድርገናል። እንዴት አድርገን ነው አላማው ምንድን ነው? ምክንያቱም ምርጫ ሲባል በዋናነት ሁለት አማራጮች አሉ። እነዚያ ሁለቱ አማራጮች ላይ ድምጽ መስጠት ምን ማለት ነው የሚለውን ነገር ደግሞ መራጩ ማወቅ አለበት። ያን የምርጫ ሂደት በኖርማል ምርጫ ሁኔታዎች ውስጥ የምርጫ ሂደቱ አካል ያ ነው እና መረጃ በአግባቡ ለድምጽ ሰጪው መድረሱን ማረጋገጥ ደግሞ የቦርዱ ስራ ነው። ስለዚህ ያንን በዛ ማዕቀፍ በዛ መርሆ ውስጥ ሆኖ እንዲሰራ ነበረ ብለን ማብራሪያ ሰጥተናቸው ነበረ። ያው እንግዲህ በዛ መሰረት ግን የምርጫው መርሃ ግብር ሲወጣ የቅስቀሳ ጊዜ የሚል ያን ሳምንት ጊዜ አለ። ያ ማለት ምን ማለት ነው? መደረግ የለበትም የሚል ጉዳት አለውም የሚል በአደባባይ ወጥቶ የሚናገርበት ለህዝቡ ይህንን በመንበጥ ያለብህ የሚልበት አይ መደረግም አለበት የሚለውም ደግሞ በአደባባይ ወጥቶ የሚናገርበት ነበር የሆነው ያ ጊዜ። እሱን ደግሞ በሌሎች ምርጫዎች ቦርዱ ነው የሚያመቻቸው የክርክር ሰዓት የሚመድበውን የሚለው ምን የሚለው በዚህኛው ላይም እንደዚሁ እኛ በተቻለ መጠን ሁሉም አካላት ያሉበት የሆነ ማህበረሰቡ ሊሰማው የሚችልበትን መድረክ አዘጋጅተን በዛ ፕላትፎርም ላይ ከዞን አመራር ጨምሮ ክልል አመራሮች፣ ፓርቲዎች፣ ሲቪክ ማህበራት እንዲሳተፉ ነበር የፈለግነው። ከፍተኛ ድምጽ ያለው ከዞኑ በኩል እና ደግሞ ከተወሰኑ ከዚህ ክልል ውስጥ ከሚሰሩ ፖለቲካ ፓርቲዎች በኩል መደረጉን እንቃወማለን፣ አንሳተፍም የመሳሰሉትን ነገሮች ማለት ነው።
የሲዳማ ዞን አስተዳዳሪ አቶ ደስታ ሌዳሞ በዚህ ጉዳይ ላይ ያላቸውን ምላሽ ጠይቀናቸዋል።
ይሄ የእነማን መብት እንደሆነ አናውቅም። አሁን ተወያዮቹ ማን ሊሆን እንደሚችሉ በእኛ በኩል ሬፈረንደም እንዲካሄድለት የጠየቀው የስዳማ ህዝብ ነው። ስዳማ ህዝብ ጥያቄው የስዳማ ህዝብ የመላው ነው ወይስ የተወሰነ አካል ነው የሚለውን ለማረጋገጥ ነው ያው ሬፈረንደም የሚካሄደው። በዚህ መሰረት ውይይት ቢደረግ ኖሮ በጠያቂው ህዝብ መካከል ድቤት ተደርጎ መረጃ ባለው ልክ ልወስን የሚችል ህዝብ ስለሆነ ለውሳኔ መቅረብ ይችል ነበረና ከስዳማ ውጭ ወይም ስዳማ ውስጥም ሆነው ሌሎች ብሔሮች፣ ብሔረሰቦች አባላት አሉ። ከነዛ ውጭ ያገባኛል የሚል አካል እንደሚያገባው እኛ እናምንም። ነገር ግን ይህንን ሁሉ የሚመራው ምርጫ ቦርድ ነው። አሁን በተገለጸው አግባብ ሀሳብ ቀርቦ ነበረ በምርጫ ቦርድ በኩልና እኛ እንደዛ ባይሆን ጥሩ ነው። ጠያቂው የስዳማ ህዝብ ነው። ውሳኔም የሚያሳርፈው ስዳማ ውስጥ የሚኖረው አብሮ የሚኖረውን ሰው አሳትፎ ያው በዋናነት ጥያቄው የራሱ ስለመሆኑ በድምፁ የሚወስነው የስዳማ ህዝብ ነው። ይሄ ህዝብ ነው መወሰን ያለበትና ለዚህ ህዝብ መረጃ ተጣለ የሚለው ሰውዬ ወይም ቡድን ወይ ድርጅት ምን አግብቶት እንደሆነ አናውቅም። ያገባኛል ብለም ከሆነ በህግ አግባብ ያንን ሊያነሳ ይችላል። በእኛ በኩል ግን የዚህ አይነት ውይይቶች ላይ በራሳችን በኩል አንሳተፍም። የሚወያይ ካለ በህግ አግባብ ከተፈቀደለት ሲወያይ እኛ መከልከል የምንችል አይመስለኝም። እኛ ግን በእንደዚህ አይነት ውይይት መድረኮች ላይ እንድንገኝ አንገደድም ነው።
የዞኑን አቋም በተመለከተ ባለው መንገድ ሁሉ ተጠቅመው ለህዝቡ እያስተዋወቁ መሆኑን የገለጹት አቶ ደስታ እንዲህ ያለ ውይይት ማድረግ በህጉ ላይም አልተቀመጠም፣ የሚያስገድደን ህግም የለም ብለዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ዮናታንና ጽዮንን አመሰግናለሁ። የትንታኔው መጽሔት ይቀጥላል። ለአንበጣ መንጋ የተጋለጠን ሰብል ቁጥራቸው 2000 የሚደርስ የወሎ ዩኒቨርሲቲ ተማሪዎች፣ መምህራንና የአስተዳደር ሰራተኞች በዘመቻ ሰብስበዋል። መስፍን አራጌ ተጨማሪ አለው ከደሴ።
ዘንድሮ በሰብላቸው ቁመና በያዘው ፍሬ ተስፋ ሰንቀው የቆዩ አርሶ አደሮች ተስፋቸው ላይ ስጋት ተጋርጧል። የአንበጣ መንጋ እንኳንስ የዘሩትን ተፈጥሮ ያቆመውን ቁጥቋጦ በቁመናው እየበላ ከቃጠሎ የተረፈ ግንድ አስመስቦታል። በዞኑ ችግሩ በስፋት ከተከሰተባቸው ወረዳዎች አንዱ የቃሉ ወረዳ ነው። ካሉት ቀበሌዎች 12ቱ ደረጃቸው ይለያይ እንጂ በአንበጣ መንጋ ተከበዋል። የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ባልደረባ አቶ አህመድ ሰይድ
አሁን በእንትን የሚገመተው ሰብል የሸፈነውን ያልሸፈነውን ጨምሮ ወደ 16000 ሄክታር ነው የሚሸፈነው። ከዚህ ውስጥ ወደ 4800 ደግሞ ሄክታር የሚሆነው በማሽላ ላይ የተሸፈነ ነው። በዚህ ማሽላ ላይ ነው እንግዲህ አርፎ ጥቃት እያደረሰ ያለው። ለጊዜው ከግብርና ጽሕፈት ቤት ያገኘሁት መረጃ 15-20% የሚሆነውን ሰብል አውድሟል ነው። በተለይ ማሽላ ነው።
ችግሩን የተመለከቱ 2000 የሚጠጉ የወሎ ዩኒቨርሲቲ ተማሪዎች፣ መምህራኖችና የአስተዳደር ሰራተኞች በወረዳው 6 ቀበሌዎች ተገኝተው ለሶስት ቀናት የመከላከል ዘመቻ አድርገዋል።
ዩኒቨርሲቲው ለተከታታይ 3 ቀን ነው ከ60 ኪሎ ሜትር በላይ አቋርጦ ነው እንግዲህ በወረዳችን ገጠር ቀበሌዎች ተገኝተው ከፍተኛ የሆነ የአንበጣ መከላከል ስራ እየሰሩት ሰብል ማሰባሰብ ስራ፣ በተለይ የሰብል ማሰባሰቢያ መሳሪያ ማጭድ ራሳቸው ይዘው መጥተው ተማሪዎችን በማሳተፍ ሊሰበሰብ ያደረጉበት ሂደት ነው ያለው።
በዘመቻው በ37.5 ሄክታር መሬት ላይ የነበረ የ77 አርሶ አደሮች የደረሰ ሰብል ተሰብስበዋል። በወሎ ዩኒቨርሲቲ የማህበረሰብ አገልግሎትና ስልጠና ዳይሬክተሩ ዶክተር ጌታቸው ጉግሳ ዩኒቨርሲቲው የተቋቋመበትን ዓላማና የተሰጠውን ተልዕኮ ተመስርቶ ዘመቻውን እንዳካሄደ ገልጸዋል።
የዚህ የአንበጣ ክስተቱ ጋር ተያይዞ ያለው በአካባቢው መረጃው እንደደረሰን በራሳችን ተነሳሽነት ፈቃደኛ የሆኑ ተማሪዎችን ወደ ዘመቻው እንደሄዱ መምህራንም እንደዛው አደረግ።
ለዘመቻው አስፈላጊ የሆኑ ግብዓቶችን በማሟላት ዩኒቨርሲቲው ወጪ ማድረጉንም አስረድተዋል።
ወደ 200 ሊትር ኬሚካል፣ ወደ 100 የሚሆን የናፕሳክ ወይም ደግሞ መርጫውን 50-50 ለሁለቱ ዞኖች እንዲታደል አድርገናል።
ለማለት
ደቡብ ወሎ ዞንና ለኦሮሞ ብሔረሰብ አስተዳደር ልዩ ዞን። ከዛም በተጨማሪ ዛፍ ላይ ለመርጨት አመች ሁኔታ ስላልነበረ በጀኔሬተር ታግዞ የሚሰራ ሌላ የመርጫ መሳሪያ ስለነበር አሁንም እሱንም በመግዛት ወደ አካባቢው ይዘን ሂደን እንትን አድርገናል። በጠቅላላ ይሄንን ሂደት ለማከናወን ለአይን፣ ለእጅ፣ ለተለያዩ አልባሳት ምናምን ያለውን ጭምር ከ440 ሺህ ብር በላይ አውጥተናል ማለት ነው።
በዘመቻው ላይ የተሳተፈውና የአራተኛ ዓመት የህግ ተማሪው አብራር ሰይድ በቦታው ያየውን እንዲህ ይገልጻል።
እጅግ በጣም አሳዛኝ ነው። አንበጣው በጣም እጅግ በጣም አውዳሚ በሆነ መልኩ ነው እና እያወደመ ያለው ቃል አጥረኛ። በዛ ሁኔታ መንግስት በፍጥነት ቁጥጥር የማያደርግ ከሆነ በቅርብ ታይም ወደ ሰሜን ሸዋና ወደ ኮምቦልቻ እና ሌሎች ምዕራብ ወረዳ አካባቢ ላለመምጣቱ ምንም ዋስትና የለም።
ይሁን እንጂ በዚህ ፈታኝ ሰዓት ከአርሶ አደሩ ጎን በመቆሙ ደስታ እንደተሰማሁ ይናገራል።
እንደ ሁለተኛ ትምህርት ተቋም ተማሪ እጅግ በጣም ደስተኛ ነኝ። እንደ ኢትዮጵያዊ ዜጋም የዜግነት ግዴታዬን በመወጣቴ እጅግ በጣም ነው የተደሰትኩት። ምክንያቱም ያንን ሚስቴን አርሶ አደር ህዝብ ለመርዳት 17 ኪሎ ሜትር ያክል በእግሬ ተጉዬ የሰራው ስራ ድካምም አልተሰማኝም። ምክንያቱም ያገበሬ ያንን ሰብል እዛ ቦታ ለማድረስ ብዙ ፕሮሰስ አልፎ ስለሆነ እኔ ደግሞ ለአንድ ቀን ለሁለት ቀን የዘመትኩት ዘመቻ የዜግነት ግዴታዬም ጭምር ነው ብዬ ነው ሞሴው።
ዶክተር ጌታቸው ከስርጭቱ ስፋት ከጉዳቱ አሳሳቢነት በመነሳት በተለያዩ ቦታዎች ላሉ ተቋማትና የህብረተሰብ ክፍሎች ጥሪ አስተላልፈዋል።
ስርጭቱ አሁንም እየጨመረ ነው። አንበጣውን በመንጋና ለሰዎች ቁጥጥር ውጭ ስለሆነ የሚመለከተው የማህበረሰብ ክፍል፣ ትምህርት ቤቶች፣ እንደዚሁም ደግሞ የመንግስት መስሪያ ቤቶች በዛ አይነት ነገር ላይ ቢሳተፉ አካባቢውን ወይም ማህበረሰቡን መታደግ ይችላል። በአጠቃላይ ደግሞ በሀገርም ደረጃ ላይ ሊያመጣ የሚችለውን የኢኮኖሚ ክራይስንም መታደግ ይቻላል ማለት ነው።
የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ ታደሰ ግርማ ለአሜሪካ ድምጽ ሬዲዮ በሰጡት አስተያየት በዞኑ ቃሉን ጨምሮ አርጎባና ወረባቦ ወረዳዎች ያንበጣ መንጋው ተከስቷል። ያደረሰውም ጉዳት ተጠንቶ ይፋ እንደሚሆን ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። አሁን ወደ ቀጣዩ ርዕስ እንለፍ። በቃፍታ ሽራሮ ብሔራዊ ፓርክ በተነሳ የሰደድ እሳት 1500 ሄክታር የፓርኩ ከፊል ጉዳት እንደደረሰበት ታውቋል። ከ500 በላይ ዝሆኖች በፓርኩ የሚገኙ ሲሆን እስካሁን በእንስሳት ላይ የደረሰ ጉዳት እንደሌለ የፓርኩ አስተዳዳሪ ገልጸዋል። የሰደድ እሳቱን ለማጥፋት ጥረት እየተደረገ መሆኑም ተገልጿል። ሙልጌታ አጽባ ዝርዝሩን ይዟል።
በትግራይ ክልል ብቸኛው ብሔራዊ ፓርክ ቃፍታ ሽራሮ ከትናንት በስቲያ አመሻሽ ላይ በተነሳ የሰደድ እሳት ጉዳት እየደረሰበት መሆኑ የፓርኩ አስተዳደር ገልጿል። የሰደድ እሳቱ በፓርኩ ውስጥ የሚንቀሳቀሱ ህገወጥ የወርቅ ፈላጊዎችና እረኞች የፈጠሩት ነው ሲሉ የፓርኩ አስተባባሪ አቶ ዘነበ አረፋይነ ለአሜሪካ ድምጽ ተናግሯል።
ፍሪንጎሆ ጠበቆ ከርሸሊት ባሉ አካባቢዎች ነው በጣም ያጠቃውና አካል እዛ አለን። ከዞንም ከወረዳ ማስተዳደርም የሚመለከተው አካልም ሆነን ለመጣቱ የምኮን በግምት ወደ 1500 ሄክታር በላይ የሚሆን ተቃጥለዋል። ዋና መነሻው ደግሞ በዚህ በአንዳንድ ወርቅ ቆፋሪዎችና እረኞች እንደሚሆን ነው እስካሁን ያለን መረጃ ምክንያቱም መጀመሪያ ተነስተው እነዚህ ወርቀፋው ይባሉበት
እስካሁን 1500 ሄክታር መሬት የፓርኩ ከፊል እንደተቃጠለም አቶ ዘነበ ተናግሯል። ያጋጠመው የሰደድ እሳት ፓርኩ ውስጥ በሚገኙ እንስሳት ላይ እስካሁን ያደረሰው ጉዳት የለም ያሉት አቶ ዘነበ፣ ሆኖም ግን የእንስሳቶቹ መኖሪያና መኖ በእሳቱ ጉዳት ደርሶበታል ብለዋል። በአካባቢው የሚገኙ ሰዎች ከፓርኩ ጥበቃ ሰራተኞች ጋር በመተባበር አቅማቸው በፈቀደ እየተከላከሉ መሆናቸውና በዛሬው ዕለት ደግሞ የመከላከያ ሰራዊት አባላት የሰደድ እሳቱ በማጥፋት ያገዙ እንደሚገኙ የፓርኩ አስተባባሪ ተናግሯል።
በአካል ገብተን የመከላከል ስራ እየሰራን ነው። ስለዚህ ያው ከቻልን ለማስቆም እንመኩራለን። ሰው ኃይል አስተማርተናል። ያው እስካሁን በአካል የሞቱ የዱር እንስሳት አላገኘንም፣ ግን በአካባቢያቸው ግን ለመቃጠል ችለዋል። ስለዚህ ያን አካባቢያቸው ተቃጠለ ማለት ምግባቸው አጡ ማለት ነው።
ዛሬ አመሻሽ ላይ ወደ አካባቢው ደውለን ያገኘነው መረጃ እንደሚያመለክተው እሳቱ በተነሳበት አካባቢ ማምሻውን ዝናብ ዘንቧል። ቃፍታ ሸራሮ ብሔራዊ ፓርክ በፌደራል መንግስት የሚተዳደር 276000 ሄክታር መሬት የሚሸፍን ነው። ፓርኩ ከ500 በላይ ዝሆኖችና በተጨማሪም የተለያዩ እንስሳት የሚኖርበት መሆኑ አቶ ዘነበ ተናግሯል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
አመሰግናለሁ ሙሉጌታ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። 3 ሰዓት ከ31 ደቂቃ ላይ ነው በስቱዲዮ ሰዓት አቆጣጠር አዲስ አበባ ላይ። አሁን በ22 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። በነገራችን ላይ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚተላለፍላችሁን ስርጭትም እንድትከታተሉ እንጋብዛለን። ዌብሳይታችን amharic.voanews.com ላይም ታገኙናላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ሐሳቦቻችሁን አንሸራሽሩ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር ወይም ከጉግል ፕሌይ አፓችንን ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ክቡራትና ክቡራን አድማጮች የፕሮግራም ማስታወቂያ አለ ነው።
ለጥያቄው መልስ ነው ዝግጅቱ። አድማጮች ሲዳማ ክልላዊ አስተዳደር ይሁን አይሁን ለምን የሚሉትን አንጻራዊ ሐሳቦች ይዘው ጥያቄዎቻችሁን እንዲመልሱ ከመሁራን ጋር ለአርብ የፊታችን አርብ ጠዋት ቀጠሮ ይዘናል። በስልክ ቁጥር 202-205-9942 የውስጥ መስመር 14፣ በኢሜይል horn@voanews.com፣ በፌስቡክ @voaamharic፣ በትዊተር @voaamharic ጥያቄዎቻችሁን አድርሱን። የተሳታፊዎቹን ስም በነገው ዕለት እንገልጻለን። ጥያቄዎቻችሁን ላኩልን።
ለጥያቄው መልስ እዚህ ጋር የፕሮዲውሰሯን ግብዣ እናሰማችኋለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ጃን ድራይደን፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምናስተናግዳችሁ ሶሎሞን አባትና
ትዝታ በላቸው ነን።
ቴዎድሮስ ታደሰ ይቀጥላል።
Alemane
ምላሽ ስጭኝ በቴዎድሮስ ታደሰን የሰማችሁት ጋባዣን ፕሮዲውሰራችንን ብርሃን ኃይሉን እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችንን በነገራችን ላይ በፌስቡክ ላይቭ አት ቪኦኤ አምሃሪክ በተጨማሪ ከአየር ስርጭታችን ከአጭር ሞገድና ከናይል ሳት ስርጭታችን በተጨማሪ ማግኘት ትችላላችሁ። እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ እንገኛለን። ኢትዮጵያውያን በአሜሪካ
በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ እና ከተማዋና አካባቢዋ የሚኖሩ ኢትዮጵያውያን የኢትዮጵያ አሜሪካውያን ማህበረሰብ ማዕከል በይፋ መስርተዋል። ከሎስ አንጀለስ ዘጋቢያችን ዳንኤል አርጋው በማዕከሉ አመሰራረት ዙሪያ ተከታዩን ዘገባ ያልካል።
ምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ከዋሽንግተን ዲሲ ቀጥሎ በርካታ ኢትዮጵያውያን የሚኖርባት ከተማ ናት። ለረጅም ዓመታት ያክልም የኢትዮጵያ ማህበረሰብ ማዕከል አልነበረም። ሎስ አንጀለስ የሚገኙ ኢትዮጵያውያንና ኢትዮጵያ አሜሪካውያን ባሳለፍነው ወር የኢትዮጵያን ማህበረሰብ ማዕከል በሎስ አንጀለስ በይፋ ተመስርቷል። ሎስ አንጀለስ ኦሬንጅ ካውንቲ፣ ሳን በርናንዲኖ፣ ሪቨርሳይድ፣ ቬንቹራ ካውንቲን ጨምሮ የሚኖሩ ኢትዮጵያውያን የመተዳደሪያ ደንብ በይፋ ጸድቋል። ይበጁኛል የሚላቸውንም የአመራር አካላትን መርጧል። በትውልድ ኢትዮጵያዊ በዜግነት አሜሪካዊ የሆነ ማንኛውም ግለሰብ የማዕከሉ አባል መሆን እንደሚቻል ከመተዳደሪያ ደንብ ያገኘነው መረጃ መለከታል። ዶክተር ይርዳው ተሰማ ይባላሉ። የኢትዮጵያን ማህበረሰብ ማዕከል በሎስ አንጀለስ አዲስ ተመራጭ ፕሬዝዳንት ናቸው። ስለ ማዕከሉ አመሰራረትና የወደፊት አቅጣጫ ዙሪያ ቆይታ አድርገናል። ዶክተር ይርዳው ተሰማ በሎስ አንጀለስ ከተማ ለረጅም ጊዜያቶች የማህበረሰብ ማዕከል አለመኖሩ እንደ ምክንያትነት ከሚጠቅሷቸው ነጥቦች በመንደርደር ይነሳሉ።
ሎስ አንጀለስ ላይ ግን ለምን የለም የሚለውን ጥያቄ ነው ለመጠየቅ ስንሞክር ያገኘሁት ነገር ቢኖር ሰፊ ቦታ ነው፣ እርስ በርስ ለመገናኘት የማይችል በጣም ሰፊ ከመሆኑ የተነሳ እርስ በርስ ለመያያዝ የሚያስችል ነገር እንዳልነበረ፣ የፖለቲካው የተለያዩ አመለካከቶች ከመኖራቸው የተነሳ አብሮ ለመስራት የማይቻልበት ሁኔታዎች እንደነበሩ ነው የተረዳሁት። እና የሚያሳዝን ነገር ቢሆንም ግን አሁን የምናየው ደግሞ አውትካም በጣም በጣም ከባለፈው የተማረ ሰዎችን ከባለፈው የተቆጩ አይነት አይ አድርጌ ነው የማየው። ለምን የለንም የሚል ቁጭት በብዙ ሰዎች ላይ አሁን አያለሁኝና እኛ በሚናደርጋቸው ቅስቀሳዎችና በዚህ በመስረታ ሂደት ውስጥ በጣም ጥሩ ምላሽ ነው ያገኘናቸው። ያም የባለፈው ቁጭት የያዛቸው ይመስላል።
ግሩም፣ የኢትዮጵያ ማህበረሰብ ማዕከል በሎስ አንጀለስ ለማቋቋም እንደው ለምን አስፈለገ? አላማችሁስ ምንድን ነው? እስኪባጭሩ
መልካሙን ካልቸራችን ላለመጣል ነው እንጂ አዲስ አላማ አይደለም። አብሮ መኖር፣ አብሮ ማደግ፣ አብሮ መብላት፣ አብሮ መስራት፣ ይሄ በባህላችን ውስጥ ያለ በደማችን ውስጥ ያለ የኢትዮጵያውያን መለያ ነው እና ያ እንዳይጠፋ ነው ይሄንን ማዕከል መኖር አለበት፣ ያ መጥፋት የለበትም። እና እንደውም ከዚህ የተነሳ ምን የሚባሉ ተረቶች አሉ። ኢትዮጵያውያን እዚህ ከመጣን በኋላ ማለት ነው አብረው መኖር አይችሉም፣ ተለያይተው መኖር አይችሉም። ወጥተን አብረን እንዳንኖር ያደረገን ግዳ የተለያየ የራሳችን የምንወጠርበት ነገር ደግሞ ገጥሞን ተለያይተን ደግሞ መኖር እንዳንችል ይዘነው የመጣነው ያደግንበት አስተዳደጋችን ይሄ ማህበረሰብ ተኮር የሆነው ማንነታችንን ፈጽሞ ከልባችን ልንፍቀው አንችልም። በፖለቲካ ብንለያይ፣ በሃይማኖት ብንለያይ፣ በዘር ብንለያይ፣ በቋንቋ ብንለያይ፣ የሚገርምህ እነዚህ ሁሉ መለያየቶች ሰው ሰራሾች ናቸው እንጂ ናቹራሊ ዊ አር ባይንድ የተደረግን ሰዎች ነን አብረን። እና ያንን ማንነታችንን ለምን ኤልኤስ ላይ አናደርገውም? ለምን ጠፋብን? ስለዚህ ዊ ሃቭ ቱ ሪስቶር እንደገና ያንን ማምጣት አለብን ብለን ነው የተነሳ ነው። እና ያንን ስታደርጋ ብዙ የምትሰራቸው ስራዎች አሉ። ወጣቶችን ማሰባሰብ ትችላለህ። ከብዙ ሱስ ከብዙ የተለያየ ነገር ለዚህ ሰከንድ ጄነሬሽን ብዙ የሚያልፉባቸው ነገሮች አሉ። የነሱን ቻሌንጅ እንደዚህ አይደለም የፓሬንቲንግ እንዴት አድርጎ ኢትዮጵያዊ ቤተሰብ አሜሪካዊ ልጆችን እንዴት ማሳደግ እንዳለበት እነዚህ ትላልቅ ሰዎች ሲኒየርስን እንዴት አድርገን ቴክር ማድረግ እንዳለብን አንዳችን ካንዳችን በሙያ ቢሆን በስኪል ቢሆን አንድ ሁሉ ጊዜ የሚባል አባባል አለ። በተለይ እነዚህ ጆች ላይ አይሁዶች ላይ የሚታየው እነሱ ጋር የገባው ገንዘብ አምስት አይሁዶችን ካላገኘ በስተቀር ከእጃቸው አይወጣም ይባላልና ይሄ ዩኒቲ እና ኔትወርክ ስላላቸው ነውና እንዲህ አይነት ኔትወርክ ብንሰራ ኢትዮጵያውያንም የየራሳቸውን ኢኮኖሚ ሊያዳብሩ እርስ በርስ መረዳዳት እንችላለን፣ መተጋገዝ እንችላለን። የተማረው ያልተማረውን፣ ሀብታሙ ድሃውን፣ ደካማ ፍርቱ ደካማውን እየደገፈ ተያይዘን እንደ ኮሚኒቲ ማደግ እንችላለን። በጣም ብዙ የኮሚኒቲ ኮሚኒቲዎች በጣም ማህበረሰባቸውን ኢቭን በሎስ አንጀለስ እንኳን እየተጠቀሙ ያሉ ናቸው። ለምሳሌ እነ ኮሪያን ኮሚኒቲ፣ ቻይኒስ ኮሚኒቲ ብዙዎቹ የምንሰማቸው ነገሮች ከዚህ አንጻር ማህበረሰባቸውን በጣም ከኢትዮጵያ የሚመጡ አዳዲስ ወደዚህ የሚመጡ ወደ ካልቸሩ ወደ አሜሪካዊነት ሲስተም ውስጥ እንዴት መግባት እንዳለባቸው ብዙ ልንረዳቸው የምንችል ነገሮች ስላሉ የዚህ የኮሚኒቲ ሴንተር እና ኮሚኒቲ መቋቋሙ በጣም በጣም ብዙ ጥቅም አለን። ለካኛ ኢትዮጵያውያን ተራርቀን በተለያየ ቦታ መለካከታችንን ማቀራረባችን ነው እንጂ በእርግጥ አብረን መስራት እንችላለን እስክንል ድረስ እነዛን ልዩነቶቻችንን አጥፍተን ዩኒፋይድ የሆነ እንቅስቃሴን ያደረን ጎናችን ቆማችሁ ቀኝ እጃችሁን እንድትሰጡን እና በምትችሉት ሁሉ ምናቋቁማቸው የተለያዩ ኒውስ ኮሚቴዎች አሉ። በዛ ቮለንቲር የሚያደርጉትን ሰዎች በጣም እንፈልጋለን። በሙያቸው በፕሮፌሽናቸው እነዚህን ያልናቸው በጣም የተለያዩ ዲፓርትመንቶች አሉ። ዌብሳይታችን ላይ aclosangeles.org ብላችሁ ብትገቡ ታገኛላችሁ። እዛ ውስጥ ገብታችሁ የምትችሉትን ሁሉ ይሄንን የኮሚኒቲ ሴንተር ራሱን ችሎ እስኪቆም ድረስ እንድትረዱን ለሁላችሁም ሜምበር ያልሆናችሁ ሜምበር እንድትሆኑ ሜምበር የሆናችሁ ደግሞ በምትችሉት ሁሉ እንድትሳተፉ ጥሬን አቀርባለሁ።
ዶክተር ይርዳው ተሰማ የኢትዮጵያ ማህበረሰብ ፕሬዝዳንት በሎስ አንጀለስ ለግዩት እጅግ አድርጌ አመሰግናለሁ።
በጣም አመሰግናለሁ ዳንኤል እኔም ስለተጠየቀኝልኝ።
ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል ለዘገባው። ክቡራትና ክቡራን አድማጮች 3 ሰዓት ከ43 ደቂቃ ሆኗል። አሁን ይቀጥላል ዝግጅታችን ዲሞክራሲ በተግባር።
የወጣቱ ብዛት ከሰባ በመቶ በላይ በሆነባት ኢትዮጵያ በወጣቶች የሚነሱ የመብትና የግዴታ ጥያቄዎችም በዚያው ልክ በርካታ ናቸው። ወጣቶች መብትና ግዴታቸውን በቀላሉ እንዲረዱ ቢታገዙ የሀገሪቱን መጻይ ዘመን ለማቃናት እንደሚበጅ ሀብታሙ ስዩም ለዛሬ ለዲሞክራሲ ፕሮግራም ያነጋገራቸው የባህር ዳር ዩኒቨርሲቲ የሕግ መምህር ምስጋናው ጋሻው ያብራራሉ። ለመሆኑ ለወጣቶች የሕግ ግንዛቤ የሚሰጡ በቂ እርምጃዎች ተወስደዋል ወይ በሚለውም ጉዳይ ሙያዊ ምልከታቸውን ያካፍላሉ። መስመሩን ለሀብታሙና እንግዳው።
70% የኢትዮጵያ ሕዝብ ከ30 ዓመት በታች እድሜ ያለው እንደሆነ የሀገርና ዓለም አቀፍ መረጃዎች ይመሰክራሉ። ይሄ ህብረተሰብ ክፍል መብቱና ግዴታውን እንዲያውቅ ማገዝ መጻይ የሀገሪቱን ሁኔታ ለማስተካከል ያለውን መልካም ፋይዳ ብዙዎች ይስማሙበታል። ሆኖም ግን ወጣቱ በሀገሪቱ ያሉ ህግጋትን ጠንቅቆ ስለማወቁ እንዲያውቅ የሚያግዙ መርሃ ግብሮችም በቅጡ ስለመዘርጋታቸው ጥያቄዎች ይነሳሉ። ለዛሬ በባህር ዳር ዩኒቨርሲቲ የህግ መምህር ከሆኑት አቶ ምስጋናው ጋሻው ጋር በማድረገው አጭር ቆይታ ለወጣቶች የህግ ግንዛቤ መዳበር መደረግ ስለሚገባው ጉዳይ እንጨዋወታለን። ውይይታችን የሚጀምረው ወጣቶች መብትና ግዴታቸውን ለማወቅ ለምን መስጋት እንዳለባቸውና መብትና ግዴታቸውንም ሊያስተምሯቸው የሚችሏቸውን ሰነዶች ይዘት ባጭሩ ከሚያወሱበት ነው።
ወጣትነት እንደሚታወቀው ከልጅነት ወደ ጎልማሳነት እድሜ ክልል ሽግግር የሚያደርጉበት ጊዜ ነው። ወጣቶች የተለያዩ ፍላጎቶች፣ የተለያዩ መብቶችን የሚያነሱበት የእድሜ ክልል ነው። አንዳንድ ጥናቶች እንደሚያሳዩት የህግ ጉዳዮች በሰዎች ላይ ተጽዕኖ ከሚያሳድሩበት የእድሜ ክልል ውስጥ ይሄ ወጣትነት ላይ ከፍ ብሎ ይታያል፣ የህግ ተጽዕኖ ማለት ነው። እነዚህም የህግ ሰነዶች በተመለከተ በእኛ ሀገር በተለያዩ የህግ ሰነዶች ላይ እናገኛቸዋለን። በተለይ የእኛን ሀገር ህግ የፍትሐ ብሔርና የወንጀል ብለን ብንከፍለው የፍትሐ ብሔር ህጎችን በተመለከተ፣ የንብረት ህግን በተመለከተ፣ ከአሰሪና ሰራተኛን ህግን በተመለከተ፣ የቤተሰብ ጋር በተያያዘ የውርስ ጉዳዮችን በተመለከተ፣ የውል ጉዳዮችን በተመለከተ የምናገኝበት የህግ ክፍል ነው። ይሄ የፍትሐ ብሔር ህግ የምንለው ማለት ነው። ከዚህ ውጭ የወንጀል ህግ አለ። በተለይ በሀገሪቱ ወንጀል ተብሎ በተደነገጉ ጉዳዮች ላይ የሚያስቀጡ ጉዳዮችን በተመለከተ እና የቅጣት ዝርዝሮችን በተመለከተ የምናገኝበት የህግ ክፍል ነው የወንጀል ህግ የምንለው። ከዚህ ውጭ እነዚህን ሁለት የፍትሐ ብሔርና የወንጀል ህጎች ለማስፈጸም የተቀመጡ ወንጀል የስነ ስርዓት ህግ እና የፍትሐ ብሔር የስነ ስርዓት ህግ የሚባሉ አሉ። ሀገሪቱ ላይ ካሉ ህጎች በተጨማሪ ዓለም አቀፍ የህግ ሰነዶችም ይኖራሉ። ሀገሪቱ አጽድቃቸው የህግ አካል ያደረገቻቸው ማለት ነው። ስለዚህ በአጠቃላይ የወጣቶች መብትና ግዴታ ተዘርዝሮ የምናገኝባቸው የህግ ሰነዶችን በአጭሩ እንደዚህ አድርጎ ማስቀመጥ ይቻላል። ከመብታቸው አንጻር ብቻ ሳይሆን ግዴታዎቻቸውንም ለመወጣት ማለት ነው።
ይሄ እድሜ እንግዲህ ከፍተኛ ቁጥር ያለው የህግ ጥያቄ የሚነሳበት መሆኑ እውቅ ቢሆንም እነዚህን ህጎች ወጣቶች በሚገባቸው ቋንቋ ቶሎና በጊዜ ሊያገኙት በሚችሉበት ሁኔታ ለማቅረብም ሆነ ለማስተማር እየተደረገ ባለው ጥረት ላይ ምን አይነት አስተያየት ይኖረውታል?
አሁን ከዚህ ወጣቶች ላይ ተፈጻሚ የሚሆኑ ህጎችን ስናይ ይሄ በወጣትነት ጊዜ ላይ የሚታይ ባህሪን፣ በወጣትነት ጊዜ ላይ የሚታይ ተግባርን ለማስተዳደር የሚወጡ ህጎች ናቸው። ስለዚህ ለዚህ ህብረተሰብ ክፍል የሚሆን ህግ ማዘጋጀት እንዲሁም ደግሞ ማሳተም፣ ማሰራጨትና ማስተማር በዋናነት የመንግስት ተፈጥሯዊ ግዴታ ነው። ህግን አለማወቅ ከኃላፊነት ወይም ከተጠያቂነት አያድንም የሚል የህግ መርህ እንዳለ ሁሉ አንድን ሰው ሳታሳውቅ አትቅጣ የሚል ደግሞ ራሱን የቻለ ትልቅ መርህ አለ በህግ። ስለዚህ መንግስት ወጣቶችን ለማሳወቅ፣ ለማስተማር እንዲሁም ደግሞ በትክክል የባህሪ ለውጥ እንዲያመጡ በማድረግ ሂደት ላይ ህጎችን ለወጣቶች በሚመች መልኩ የማዘጋጀት በሚገባቸው ቋንቋ ወይም ደግሞ በአፍ መፍቻ ቋንቋቸው የመተርጎም፣ ህጎችን የማዘጋጀት፣ የማሳተምና የማሰራጨት ተደራሽ ማድረግ ግዴታ አለበት። ኦፍኮርስ ይሄ ግዴታ ሁሉ ጊዜ የመንግስት ብቻ ላይሆን ይችላል። የመንግስታዊ ያልሆኑ ድርጅቶችና የትምህርት ተቋማትም ይሄ ግዴታ ይኖርባቸዋል። ከዚህ አንጻር ስናይ እኛ ሀገር ላይ አይደለም ለወጣቶች፣ ለህፃናት፣ ለሴቶች፣ ለአረጋውያን፣ ለእንደዚህ አይነት የህብረተሰብ ክፍሎች የሚመች መልኩ የማቅረብ ብቻ ሳይሆን አጠቃላይ የህግ ዝግጅት እና የህግ ስርጭት ላይ ከፍተኛ ችግሮች አሉ። የህግ ባለሙያዎች እጅ እንኳ የማናገኛቸው ህጎች በርካታ ናቸው። እንደሚታወቀው የነጋሪት ጋዜጣ አዋጅ ቁጥር 3/1995 ብናይ ህጎች ታትመው በነጋሪት ጋዜጣ መውጣት እንዳለባቸው ያስገነዝባል። ነገር ግን ህጎችን የማሳተሙ ባህል በእኛ ሀገር ደካማ ነው። ከህግ ዝግጅት ጀምሮ ከህግ ህትመትና ስርጭት ላይ በርካታ ስራዎች ይጠበቃሉ ማለት ነው።
በተለያዩ ቦታዎች ግጭቶችና የጠበኝነት መንፈሶችን ያለን፣ በእነዚህ ሂደቶች ውስጥ ደግሞ ቀደምት ተሳታፊዎች ወጣቶች ናቸው። ምናልባት እነዚህ ነገሮች ለመቀነስ መሰል ትምህርቶችና መሰል የህግ ስርጭቶች የሚያግዙት ነገር ይኖር ይሆን?
በወቅታዊ የሀገሪቱ ሁኔታና የወጣቶች እንቅስቃሴ ከነዚህም ችግሮች ያለፉ ፖለቲካዊ ምክንያቶች ያላቸው በርካታ ምክንያቶችን ልንጠቅስባቸው የምንችለው ችግሮች ናቸው። በዋናነት ግን ወጣቱ እንደሚቀጣ የሚያውቃቸውን ህጎችም ነው እየጣሰው ያለው። አሁን የሚያውቃቸውንም ህጎች ነው፣ ምክንያቱም ከጀርባ የሚገፋው የተለያዩ ምክንያቶች ስላሉ ማለት ነው። ሆኖም ግን እንደ ሀገርም ግን ቅድም እንደጠቀስኩት ህጎችን የሚያስቀጡ ተግባራትን እንደዚሁም ደግሞ ዜጎች መብታቸውንም እንዲጠይቁ ከማድረግ አንጻር በርካታ ክፍተቶች አሉ። ዋናው ችግር እዚህ ላይ ከመንግስት አንጻር ለማየት መብታቸውን እንዲያውቁ ስለማይፈልግ በተለይ ከቅርብ ዓመታት ወዲህ ቱን የሚጠይቅ መብቱን የሚያውቅና የሚጠይቅ ትውልድ ከማፍራት አንጻር በነበሩ ክፍተቶች ዜጋው ግዴታውንም እንዳያውቅ ሆኗል። ምክንያቱም አንድ መብት የግዴታ ነጸብራቅ ነው። መብቱን እንዳያውቅ በተሰሩ ስራዎች ዜጎች ግዴታቸውንም እንዳያውቁ ሆኗል። ምክንያቱም አንድ ሰው መብቱን ሲያውቅ እሱ መብት የሌላው ሰው ግዴታ እንደሆነ ያውቃል፣ የሌላ ሰው መብት የሱ ግዴታ እንደሆነ ያውቃል። ዳል አብዛኞቹ ጥቃቶች የሚፈጸሙት ሰው መግደል ወንጀል መሆኑን ካለማወቅ ነው ብዬ አላስብም፣ ወይም ሰው መግደል ተጠያቂነትን እንደማያመጣ ካለማወቅ ነው ብዬ አላስብም። ያው በርካታ ምክንያቶች ሊኖሩ ስለሚችሉ ማለት ነው።
አድማጮቻችን በዚህ ረሰ ጉዳይ ላይ ይበጃል የሚሉትን ሐሳብ ከሚያካፍሉን አካላት ጋር ተጨማሪ ውይይቶችን እናደርጋለን። ለዛሬው የባህር ዳር ዩኒቨርሲቲ የሕግ መምህር የሆኑትን ምስጋናው ጋሻውን እናመሰግናለን።
እኔም ሀብታሙን አመሰግናለሁ። ክቡራትና ክቡራን አድማጮች እናንተም ሐሳቦቻችሁን አሸራሽፉ ባሉት የአሜሪካ ድምፅ መድረኮች ሁሉ። ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ።
ፍሬወይኒ መብራህቱ የኢትዮጵያውያን ሴቶች የወር አበባቸውን በንጽህና እንዲቀበሉ በማገዝ ደጋግመው እንዲጠቀሙ የሚያስችል የግል የንጽህና መጠበቂያ ሰርታ እያከፋፈለች ትገኛለች። በዚሁ ስራዋ የዚህ ዓመት የሲኤንኤን ጀግኖች የህዝብ ምርጫ ላይ ከአስሮቹ ምርጦች አንዷ ሆናለች። ኤደን ገረመው ስለ ስራዋና ስለ ውድድሩ ፍሬወይኒን አነጋግራ ተከታዩን አዘጋጅታለች።
ኢትዮጵያዊቷ ፍሬወይኒ መብራቱ የዘንድሮ የ2019 ዓ.ም ምርጥ 10 ሲኤንኤን ጀግኖች መሃከል ገብታለች። በዚህ ትልቅ ዓለም አቀፍ ውቅና ያለው ውድድር ላይ ከምርጦቹ 10 ውስጥ ለመካተት የበቃቸው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበረከት ላይ ላለችው አስተዋጽኦ ነው። ፍሬወይኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ ያመረተች ከ300,000 በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስታውሳለች?
እኔ ሴቶችን ትንሽዋ ነኝ፣ ሁሉም ከኔ በላይ ናቸው ሴቶች ማለት ነው። ለወር አበባ ጉዳይ ምንም ሳላውቅ ነው ያለው። ይህን ሲባል እንግዲህ ከምጨርስ ድረስ ሀይ ስኩል ማንም የማናግረው አልነበረኝም። ከዛም አልፎ ያው ስንሸማቀቅ የሞዴስን ጉዳይ ሳናውቅ ያደጉ ይህ ሁሉ በጣም ይጸጽተኛል እስካሁን ድረስ እና እንዴት ብሎ ይሄ ችግር ነው የሚፈታው የሚልን ነገር አእምሮ ላይ ተቀርጸዋል። በጣም አሰቃቂ የሆነ ጊዜ ነበረ ለእኔ እንደ ማንኛውም ሴት ማለት። ከዛም ወደ አሜሪካን ስመጣ ሱፐር ማርኬት ሄደሽ የሞዴስ ምርጫዎች ስታይ በጣም ባናቆትና እንዴት እድለኛ ነው የሚለውን ጊዜ ነበረ ለኔ። እዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር ህዝብ ሴቶቻችን እንዴት ብላ ነው ይህንን ምርጫ የምታገኘው የሚለውን ነው በዛ ሰዓት እኔ ጭንቅላቴ ላይ ማሰብ የጀመረው ማለት ነው። እንግዲህ በየወሩም ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር መቀረፋለሁ።
በውጭ ሀገር ቆይታዋ ኬሚካል ኢንጂነሪንግ ያጠናችው ፍሬወይኒ ከአመታት ቆይታ በኋላ ወዳደገችበት ቀይ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ገፋፍቷታል።
ወደ ሀገራችን ስንመለስ ሲል አሁንም ማወቅ የምፈልገው ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት ጠብቅ ነበረ። ተቀይሮ ይሆናል ወይ ያል መጠየቅ ስጀምር ለሴቶች በጣም በመሰቀቀን ምንድን ነው ፊታቸውን እያዞሩ ለምንድን ነው ይህን ያ ከመሰይቅ ነው የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና አሜ ያሳቀቀኝ ግን በገጠር አካባቢ ሄቼ ምንድን ነው የምትጠቀሙት ጊዜ አንድ ሰው ጠይቃል። በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላል። እንዴት እንደ ቧንቧ የሚፈስ ሲከፈት ሲዘጋ አይደለም። ስለዚህ በጣም አሳቀቀኝና በዛ ሰዓት ስምን ታዲያ ምን ማድረግ ነው ያለብን? አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው። ወደ 98% ሴቶች ልጆቻችን ምንም አይነት የሞዴል ጥቅም የማያውቁ ሳንቲም የማያውቁ ህዝብ ነው ያለን። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችይ የሚለውን መቀረፍ አለበት። በቃ በፈረንጅ ከ2005 ጀምሬ ስራ ጀመርኩኝ። ባየሁት በሰለጠነው ዓለም አሁን የአካባቢን ብክለትን በጣም የሚያስቸግረው ያለ ሞዴስ። ስለዚህ እኔም ማስበው ያለሁትን ታጥቶ ተመልሶ ጥቅም ላይ የሚውል ነገር ግን ለሴቷ በቃ ተትሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ። ገንዘብ ቆጣቢ መሆን አለበት። ከባቢን ብክለት የሚቀንስ መሆን አለበት። ስለዚህ ይህንን የፈጠራ ሞዴል ሰርቼ በሳይንስና ቴክኖሎጂ ፓተንት አብልቼ የጀመርኩት ማለት ነው።
ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የነጻና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወርሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በዘጠኝ ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጀት ያከፋፍላሉ።
የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፒሪየድ የሚባል ኦርጋናይዜሽን ተመስርቶ ከአምስት አመት በፊት ተባብረው በሪሰርች ደግሞ ታግዞ ማለት ነው በዘጠኝ የተለያዩ የሀገራት ቋንቋዎች ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየን አንዱ ቀንዱ ነገር ይሄ ነው። እኛም የምንፈጠረው እሱ ስላለ ነው። ስለዚህ ይህንን ሲመጣ ሁሉም ባት ይሆን ወንድም ይሆን ይህንን አውቆ እንደ ነውር ሳይሆን እንደ መሰረታዊ ነገር በቃ ተፈጥሮ ነው ማለት። ስለዚህ እንደዚህ ብለን ነው የምናስተምራቸው። ከ300 ሺህ የሚሆኑ ሴቶች ልጆች ተጠቃሚ አድርገዋል። እንኳ ሴት ምን ትለኛለች? ነጭ ልብሳችን ልናደርግ አረግሽን ያለመሸማቀቅ። ይሄ ማለት የደስታ ቀን ሆነ፣ ከሀዘን ወደ ደስታ የሆነበት ጊዜ ሆነ። ስለዚህ ይህንን ሲሉሽ ታዲያ ምን ያህል ደስታና ምን ያህል ችግራቸውን እንደተቀረፈ ነው የሚያሳይ። እንግዲህ ይህንን ቶፕ ቴን ወይም 10 ላይ ደረጃ የደረስ ነው ትልቅ ፋይዳ አለው። አሁን የምጠይቀው ለኢትዮጵያኖች ለመላው ዓለም ሕዝብ የተዘጋጀው የሲኤንኤን ሂሮ ቶፕ ቴን አንደኛው ለመሆን የሕዝብ ድጋፍ ስለሚያስፈልግ በሲኤንኤን ሂሮስ .com የሄዳችሁ ድምጻችሁን እንድትለግሱልን በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሻራችንን እንድናሰፍን ድምጻችሁን እንድትሰጡን በትህትና እጠይቃለሁ።
ግዙፉ የአሜሪካ ሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ 13ኛ ዓመቱ ሲሆን እስከ $100,000 የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ግድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር 23 2012 ዓ.ም ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር 28 2012 ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደን ገረመው ለዘገባው። ፍሬወይኒ መብራቱ ስለ ስራው እንኳን ደስ ያለዎት፣ መልካም እድል እንመኛለን። የፕሮግራም መልእክት አለን። ቀጥሎ የጥያቄው መልስ ነው። የፕሮግራም አስተዋወቂያችን የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው እዚሁ ስቱዲዮ አለሽ አጠገቤ። ምን ይሆን ያልሽው?
አዎ ያዝነው እንግዲህ የሲዳማን በደቡብ ክልል ውስጥ መቆየት የሚደግፉና በአንጻሩ ደግሞ ሲዳማ ራሱን የቻለ ክልል መሆን አለበት የሚሉ ምሁራንን ለማቅረብ ነው ዝግጅቱ። ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ፋይዳውን እንዲፈትሹልን ነው የምንጠይቀው። አድማጮች እንግዲህ ጥያቄዎቻቸውን እንዲልኩልን እንጋብዛለን።
ጥያቄዎቻችሁን ላኩልን። እንግዲህ ክቡራትና ክቡራን አድማጮች በቀጥታ ማቅረብ የምትፈልጉም ደግሞ ካላችሁ በኢሜይል የስልክ ቁጥሮቻችሁን ወይም በፌስቡክ አሳውቁን፣ መልሰን እንደውልላችኋለን። እንግዶቹ እንደቀረቡ የስልክ ቁጥራችን 202205994 የውስጥ መስመር 14 ነው። ኢሜይል horn@voanews.com ነው። በፌስቡክ @voaamharic፣ በትዊተርም #voaamharic ብላችሁ ጥያቄዎቻችሁን አንሸራሽሩ፣ እንዲደርሱን አድርጉ። የተሳታፊዎቹን ስም በነገው ምሽት ስርጭታችን እንገልጻለን። ዝግጅታችን ተጠናቀቀ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸው፣ ባንቺው ስምና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ትዝታ በላቸው ነን። እስከ ነገ አብራችሁን ስለቆያችሁ እያመሰገን እንለያለን። ደህና ደሩ።
የትግርኛ ዝግጅት ይቀርባል ከኛ ቀጥሎ። በእኛ በኩል ጤና ይስጥልኝ። Thank you.